ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
በ19 በ22 እና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የማክሰኞ ታህሳስ 17 2009 ዓ ም ዝግጅታችን ጀመረ።
ጤና ይስጥልን፣ እንደምናምሽታችኋል። የምናስተናግዳችሁ ቆንጂት ታዬና
ጤና ይስጥልን፣ እኔም ሶሎሞን አባተ ነን።
ኢትዮጵያ ወደ አዲሱ የፈረንጆች ዓመት የምትሸጋግረው ኤልኒኞ ያስከተለውን ድርቅ ተቋቁማ ባለፈችበትና በሀገሪቱ የተፈጠረው ሁከት በተረጋጋበት ሰዓት መሆኑን የመንግስት ኮሚኒኬሽንስ ጉዳዮች አመለከተ።
ከምንታወቅበት ገጽታም ጋር በተገናኘ ወደ 10.2 ሚሊዮን የሚሆን ህዝብ በአብዛኛው በራስ አቅም መንግስትና ህዝብ ተቀናጅተው ይህንን ጭምር መቋቋም የቻሉበትና የአንድም ሰው ህይወት እንዳያልፍ የሆነበት ሁኔታ ነው ያለው። ከዛም ውስጥ ወጥተን ነው በዚህ ዓመት ወደ 11.5 አካባቢ የሚጠበቅ እድገት ይኖራል ተብሎ ነው የሚጠበቀው።
የመንግስት ኮሚኒኬሽንስ ጉዳዮች ጽህፈት ቤት ቃል አቀባይ አቶ መሐመድ ሰኢድ ናቸው የሰማችኋቸው። ዝርዝሩን በዕለቱ አብይ ርዕስ ይዘናል።
ብርሃን ኃይሉ ፕሮግራማችንን ትመራለች። አሁን የሰዓቱን ዋና ዋና የዓለም ዜናዎች እናቀርባለን።
የሶማሊያ ፓርላማ አዳዲስ እንደራሴዎች ዛሬ ቃለ መሐላ ፈጽመዋል። የፕሬዝደንታዊ ምርጫው ጊዜ ግን ለአራተኛ ጊዜ ተራዝሟል። ምናልባት በመጪው የአውሮፓ ዓመት መጀመሪያ ላይ ሳይካሄድ አይቀርም ተብሏል። ሙሐመድ ዩሱፍ ከናይሮቢ የላከው ዘገባ አለ፣ አበባየሁ ገበያው ታቀርበዋለች።
ዛሬ ቃለ መሐላ የፈጸሙት 281 የፓርላማው የሕግ መወሰኛና የሕግ መምሪያ አባላት የሆኑት እንደራሴዎች ናቸው። ይህ ዛሬ ወደ ስራ የገባው የህዝብ ሸንጎ ካለፈው የተሻለ ነው ብለው እንደሚያስቡ የአካባቢ ጉዳዮች ተንታኝ የሆኑት አብዲ ውሃብ ሼህ አብዲ ሰመድ ተናግረዋል።
የዛሬው ክንዋኔ በትክክለኛው አቅጣጫ የተንቀሳቀሱበት አንድ እርምጃ ነው። ሶማሊያ ወደ አዲስ ዘመን፣ ወደ አዲስ ምዕራፍ እያመራች ነው። ከዛሬዎቹ እንደራሴዎች 45% የሚሆኑት ነባር የፓርላማ አባላት ናቸው። 55% የሚሆኑት ደግሞ አዳዲስ ወጣት ንቁና የተማሩ ሰዎች ናቸው። ከእነዚህ ከአዳዲሶቹ መካከል ደግሞ ከሌላው ጊዜ በተለየ ሁኔታ ጥሩ ቁጥር ያላቸው ሴቶች ይገኛሉ።
ሶማሊያ ባሉባት የጸጥታ ችግሮች ምክንያት ቀጥተኛ ምርጫ በመላ ሀገሪቱ ሊካሄድ እንደማይችል ተገልጿል። በዛ ላይ የቁሳቁስና ሎጂስቲክ ችግሮችም እንዳሉ ነው የሚነገረው። በመሆኑም የሕግ መምሪያውም የሕግ መወሰኛውም አባላት የተመረጡት በጎሳዎች መሪዎችና በክልል ወኪሎች ነው። የሀገሪቱ ፕሬዝዳንት ምርጫ የሚከናወነውም በፓርላማው እንደሚሆን ታውቋል። ተቺዎች ግን የአሁኑ ምርጫ ድምፅ የተሸጠበትና የተገዛበት በሁከትና በማዋከብ የታጀበ እንደሆነ እየተናገሩ ነው። በእነዚህ በተጠቀሱት የምርጫ ሂደት ችግሮች በተባሉ ምክንያቶችም የአምስት የህዝብ ተወካዮችን ቦታዎች ለመሙላት የድምፅ አሰጣጡን በድጋሚ ለማካሄድ መወሰኑን የምርጫ ኮሚሽኑ አስታውቋል። ምንም እንኳን ኮሚሽኑ ድጋሚ ምርጫውን ለማድረግ ቀደም ሲል አቅዶ የነበረው በ24 የምርጫ ወረዳዎች ላይ የነበረ ቢሆንም ዘግይቶ ግን ወደ 5 መውረዱ ተገልጿል። የጎሳዎች መሪዎች በእጩዎች ላይ ውሳኔ ባለማድረሳቸው ምክንያት ባዶ እንደሆኑ እንደሚቆዩ ታውቋል። የእንደራሴነቱን ቦታ ለማግኘት ከ5000 እስከ 30000 ዶላር የከፈሉ ሰዎች መኖራቸውን የሶማሊያ ኦዲተር ጄኔራል ሰሞኑን ለቪኦኤ ገልጸው ነበር። ዛሬ ፓርላማው ቃለ መሐላ ፈጽሞ ወደ ስራ መግባቱን ፈጥነው ካወደሱት መካከል የተባበሩት መንግስታት ድርጅት፣ የአፍሪካ ህብረት፣ የአውሮፓ ህብረት፣ የምስራቅ አፍሪካ ሀገሮች የጋራ ልማት ባለስልጣን ኢጋድ፣ እንግሊዝና ዩናይትድ ስቴትስ ይገኙበታል። ሁኔታውን ወደፊት የገፋ እርምጃ ነው ሲሉ ቢያሞካሹትም በመጨረሻ ሰዓት ላይ 18 መቀመጫዎች በሕግ መወሰኛ ምክር ቤት ውስጥ እንዲጨመሩ መወሰኑ ያሳሰበው መሆኑን ዓለም አቀፍ ማህበረሰብ አመልክቷል። የተጨማሪዎቹ መቀመጫዎች ጉዳይ የሶማሌ ብሔራዊ አመራር መድረክ ይፋ ያደረገው የከትናንት በስቲያ ቅዳሜ ሲሆን ይህ እርምጃ ደግሞ የሴናተሮች ቁጥር 54 ብቻ እንዲሆን የተቀመጠውን ሕገ መንግስታዊ ድንጋጌ ይቃረናል ተብሏል።
ከዚያው ከሶማሊያ በደረሰን የተያያዘ ዜና አልሻባብ ከብታችንን እየዘረፈ እያሰቃየን ነው ሲሉ የሶማሊያ ገበሬዎች አማረሩ። አልሻባብ የተወሰኑ ጎሳዎችን ኢላማ አድርጎ በተቀነባበረ መንገድ ከብቶቻቸውን እየዘረፈ ነው ሲሉ የጁባላንድና የጋልሙዱድ ክፍለ ግዛቶች አርቢዎች ተናግረዋል። የአልሻባብ ተዋጊዎች በያዟቸው አካባቢዎች አስተዳደራችንን ይቃወማሉ የሚሏቸውን ጎሳዎች ለማደህየት ተነስተዋል ሲሉ ገበሬዎቹ ወንጅለዋል። ከኪስማዩ በስተምዕራብ ባሉ ገጠር አካባቢዎች ከብት አርቢዎች አልሻባብ እንዳይዘርፋቸው እየተከላከሉ መሆኑንና ውጊያው ለሁለተኛ ሳምንት መቀጠሉን ለማወቅ ተችሏል። ካለፈው ሳምንት ጀምሮ ከ20 የሚበልጡ ሰዎች መገደላቸውን ባለሥልጣናት ገልጸዋል።
አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። እስራኤል ዩናይትድ ስቴትስን የሰፈራ ግንባታውን እንድታቆም የጸጥታ ምክር ቤት ያሳለፈባትን ውሳኔ በመሻር ድምጿ ባለመጣሏ አሁንም በከባድ ሂስ መጥረቧን ቀጥላለች። ባለፈው ሳምንት ምክር ቤቱ ባሳለፈው ውሳኔ የኦባማ አስተዳደር በአገሬ ላይ አብሯል ሲሉ በዋሽንግተን የእስራኤል አምባሳደር ሮን ደርመር ወንጅለዋል። በጣም አስከፊው ነገር በህብረት የተፈጸመው ተግባር መሪዋ ዩናይትድ ስቴትስ መሆኗ ነው። በጣም የሚያሳዝንና አሳፋሪ ድርጊት ነው ሲሉ የእስራኤሉ ዲፕሎማት ለሲኤንኤን በሰጡት ቃለ መጠይቅ ወቅሰዋል። መንግስታቸው ዩናይትድ ስቴትስ ስለፈጸመችው ተግባር ግልጽ ማስረጃ አለው ያሉት አምባሳደሩ ለሚቀጥለው የዶናልድ ትራምፕ አስተዳደር ይህንኑ ለማሳወቅ ፈቃደኞች ነን፣ እነሱ ደግሞ ፍላጎታቸው ከሆነ ህዝባቸውን ማሳወቅ ይችላሉ ሲሉ አክለዋል። እስራኤል ምስራቅ ኢየሩሳሌምን ጨምሮ በያዘቻቸው የፍልስጤም ግዛቶች የሰፈራ ግንባታዎቿን በሙሉ በአስቸኳይ እንድታቆም የሚጠይቀውን ውሳኔ የተባበሩት መንግስታት የጸጥታ ጥበቃው ምክር ቤት ያሳለፈው አርብ ዕለት ነው። በምክር ቤቱ ውሳኔ የመሻር ድምጽ ያላት ዩናይትድ ስቴትስ ድምጿን በማቀበል ውሳኔው እንዲያልፍ አስችላለች። እንደ አውሮፓውያን አቆጣጠር ከ1979 ዓ.ም ወዲህ እስራኤልን በሰፈራ ግንባታ ፖሊሲዎቿ ጉዳይ የሚያወግዝ ውሳኔ ሲተላለፍ ይህ የመጀመሪያ ነው።
ከትናንት በስቲያ እሁድ ጥቁር ባህር ውስጥ የተከሰከሰውን የወታደራዊ መንገደኛ አይሮፕላን የበረራ መረጃ መዝጋቢ ጥቁር ሳጥን ማግኘታቸውን ዛሬ የሩሲያ መከላከያ ሚኒስቴር ባለሥልጣናት አስታወቁ። የአደጋው ምክንያት ምን እንደሆነ ለማጣራት የተጀመረው ምርመራ ቀጥሏል። በፍለጋ ሠራተኞች የተገኘው የበረራ ታሪክ መዝጋቢ ለምርመራ ወደ ሞስኮ እንደሚላክ የሩሲያ የዜና አውታሮች ገልጸዋል። አይሮፕላኑ የተከሰከሰው በሽብር ጥቃት አይደለም የሚል ድምዳሜ ላይ አለመደረሱን የተናገሩት የሩሲያ ባለሥልጣናት፣ ሆኖም ያም እንደማይመስል ነው የሚገልጹት። 92ቱም የአይሮፕላኑ ተሳፋሪዎች አልቀዋል። እስካሁን 12 አስከሬኖችና ብዛት ያላቸው ቁርጥራጭ የሰውነት ክፍሎች መገኘታቸውን የሩሲያ የመከላከያ ሚኒስቴር አክሎ አስታውቋል።
የጃፓኑ ጠቅላይ ሚኒስትር ሺንዞ አቤ ዛሬ ማክሰኞ ከዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ ጋር በፐርል ሃርበር እንደ አውሮፓውያን አቆጣጠር በ1941 በጃፓን ጥቃት የተገደሉት 2400 ሰዎች መታሰቢያ ላይ ይገናኛሉ። ትናንት ጠቅላይ ሚኒስትሩ በበርካታ የመታሰቢያ ሐውልቶች ጉንጉን አበባዎች አኑረዋል። ሚስተር አቤ መታሰቢያ ሐውልቱን የሚጎበኙ የመጀመሪያ የጃፓን ጠቅላይ ሚኒስትር ናቸው። ሆኖም የጉብኝታቸው ዓላማ በሁለተኛው የዓለም ጦርነት ወቅት ዩናይትድ ስቴትስ ላይ ስለደረሰው ጥቃት ይቅርታ ለመጠየቅ ሳይሆን ከዚያ ጊዜ ወዲህ የሁለቱ ሀገሮች ግንኙነት ምን ያህል እንደተራመደ ለማሳየት መሆኑን ጽህፈት ቤታቸው አስቀድሞ ግልጽ አድርጓል። ከጃፓን ከመነሳታቸው አስቀድሞ ለጋዜጠኞች በሰጡት ቃል የጦርነት አበሳን ፈጽሞ መድገም የለብንም ያሉት ጠቅላይ ሚኒስትሩ ከፕሬዚደንት ባራክ ኦባማ ጋር ሆኜ ይህንን ቃል ለመግባትና የእርቀ ሰላምን ፋይዳ በዓለም ፊት ለመናገር እፈልጋለሁ ብለዋል።
ደቡብ ኮሪያ ውስጥ ከስልጣናቸው የተነሱት ፕሬዚደንት ፓርክ ጉዌንሂ በተጠመዱበት በሙስና ቅሌት ሳቢያ የሀገሪቱ ምክር ቤት 29 አባላት ከገዢው ሴኑሪ ፓርቲ ተገንጥለው አንጃ አቋቁመዋል። እንደራሴዎቹ አዲሱ ወግ አጥባቂ የለውጥ ፓርቲ ብለው የጠሩትን ፓርቲያቸውን የፊታችን ጥር አጋማሽ አካባቢ ይፋ ያደርጋሉ ተብሏል። አዲሱ ፓርቲ ከሚቀጥለው ፕሬዚደንታዊ ምርጫ አስቀድሞ በገዢው ፓርቲ የተወከሉ ወግ አጥባቂ መራጮችን ድጋፍ እናሰባስባለን ብሎ ተስፋ አድርጓል። አዲሱ ፓርቲ ስራቸውን አጠናቀው የሚሰናበቱትን የተባበሩት መንግስታት ድርጅት ዋና ጸሐፊ ባንኪሙንን ፕሬዚደንታዊ እጩ እንዲሆኑ ለማግባባት ሳይሞክር እንደማይቀር ተወርቷል። ሚስተር ባን ፕሬዚደንትነቱን ይፈልጉ አይፈልጉ እንደሆነ የተናገሩት ነገር የለም። በቅርቡ ለቪኦኤ በሰጡት ቃል ማናቸውንም ውሳኔ የማደርገው የዋና ጸሐፊነት የሥራ ዘመኔን ካጠናቀቅኩ በኋላ ነው ብለው ነበር። የዜናው ሰዓት አበቃ።
አድማጮች፣ ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15630 በ15690 በ15700 እና በ15785 ኪሎ ሄርትስ በ22 ሜትር ባንድ ደግሞ በ13615 በ13775 እና በ13860 ኪሎ ሄርትስ እንዲሁም በ25 ሜትር ባንድ በ11720 በ11835 በ12040 በ12110 እና በ12140 ኪሎ ሄርትስ ደግሞም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የማክሰኞ ምሽት ፕሮግራማችን ነው።
ይህንን አደጋ ለመቋቋም ከውጭ የተደረገውን እርዳታ እንኳን ሲታይ ትልቁ አለጋሽ ሀገር አሜሪካ በዚህ በፈረንጆች ዓመት ውስጥ ወደ 825 ሚሊዮን ዶላር ለኢትዮጵያ ለግሳለች። ከሷ ቀጥሎ የአውሮፓ ህብረት ወደ 220 ሚሊዮን ብር ለግሷል። የእንግሊዝ መንግስት ወደ 110 ሚሊዮን ብር ለግሷል። ይህንን ቁጥር ስትደምሪው ኢትዮጵያ የረሃብ ችግሯን ለመቋቋም ወደ 1 ቢሊዮን 200 ሚሊዮን ገደማ ዶላር እርዳታ አግኝታለች እና አገሩ ምን ያህል ሰቆቃና ስቃይ ውስጥ እንዳለ ያሳይሻል።
ዶክተር ጸጋዬ ደረሰ ይባላሉ። ያለፈውን የአውሮፓ ዓመት የኢትዮጵያ ሁኔታ ከገመገሙበት ዘገባ የተቀነጨበ ነው የሰማችሁት። ዝርዝሩን በሁለተኛው አጋማሽ ይዘናል።
አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋግራለን። በቅድሚያ የምሽቱ አብይ ርዕስ
ኢትዮጵያ ወደ አዲሱ የአውሮፓ 2017 ዓመት የምትሸጋገረው ኤልኒኞ ያስከተለውን ድርቅ ተቋቁማ ባለፈችበትና በሀገሪቱ የተፈጠረው ሁከት በተረጋጋበት ሰዓት መሆኑን የመንግሥት ኮሚኒኬሽንስ ጉዳዮች ጽሕፈት ቤት ቃል አቀባይ ለቪኦኤ ተናግረዋል። መንግሥት ኅብረተሰቡንም ጭምር ያሳተፈ የተሃድሶ እንቅስቃሴ እያካሄደ መሆኑንም ቃል አቀባዩ አቶ መሐመድ ሰይድ ገልጸዋል። በመንግሥት ኮሚኒኬሽንስ ጉዳዮች ጽሕፈት ቤት የሕዝብና ሚዲያ ግንኙነት ዳይሬክተር የሆኑትን አቶ መሐመድ ሰይድን ያነጋገራቸው እስክንድር ፍሬው ዝርዝሩን ይዟል።
አንዳንድ አስተያየት ሰጪዎች እንደሚሉት በጎርጎሮሳውያን የዘመን አቆጣጠር አዲሱ 2017 ከቀናት በኋላ የሚገባው በኢትዮጵያ ያሉ ወቅታዊ ሁኔታዎች በንጥልጥል እንዳሉ ነው። አገሪቱ በ50 ዓመታት ውስጥ ያልታየ ከተባለው ድርቅ ተጽዕኖ ሙሉ በሙሉ አለማገገሟን እነዚህ አስተያየት ሰጪዎች ያምናሉ። ለወራት የተካሄደውን የተቃውሞ እንቅስቃሴ ተከትሎ የተፈጠሩ ሁኔታዎችም እልባት አለማግኘታቸውን ነው የሚናገሩት። የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ቃል አቀባይ በእነዚህ አስተያየቶች አይስማሙም። በጽህፈት ቤቱ የህዝብና ሚዲያ ግንኙነት ዳይሬክተር አቶ መሐመድ ሰይድ እንዳሉት አገሪቱ አስከፊውን ድርቅ በአብዛኛው በራሷ አቅም ተቋቁማ አልፋለች።
ድርቁ ጋር በተገናኘ ከዚህ ቀደም ከምንታወቅበት ገጽታም ጋር በተገናኘ ወደ 10.2 ሚሊዮን የሚሆን ህዝብ በአብዛኛው በራስ አቅም መንግስትና ህዝብ ተቀናጅተው ይህንን ጭምር መቋቋም የቻሉበትና የአንድም ሰው ህይወት እንዳያልፍ የሆነበት ሁኔታ ነው ያለው። ከዛም ውስጥ ወጥተን ነው በዚህ ዓመት ወደ 11.5 አካባቢ የሚጠበቅ እድገት ይኖራል ተብሎ ነው የሚጠበቀውና በምርት ደረጃም ከወሰድ ነው በያዝነው የምርት ዘመን ከ50 ሚሊዮን በላይ ተጨማሪ ምርት ከአምናው ጋር ስናነጻጽር 50 ሚሊዮን ኩንታል ልዩነት ያለው ምርት ይኖራል ነው የሚባለውና በዚህን ያህል ልዩነት ደግሞ ምርት ሲጠበቅ አጠቃላይ ኢኮኖሚውን ምን ያህል እንደሚያሳድገውና ለውጥ እንደሚያመጣ መገመት ይቻላል ማለት ነው።
ፖለቲካዊ ሁኔታዎችን በተመለከተም በተለያዩ የአገሪቱ አካባቢዎች የነበሩ ሁከቶችና የሰላም መደፍረሶች አሁን መወገዳቸውን አቶ መሐመድ ተናግረዋል። መንግስት አገሪቱ ቀደም ሲል የምትታወቅበትን ሰላም ለማምጣትና የተነሱ ጥያቄዎችን ለመመለስ ህብረተሰቡን ጭምር ያሳተፈ የተሃድሶ እንቅስቃሴ እያደረገ መሆኑንም አስታውሰዋል። የሥራ አጥነትና የልማት ጥያቄዎችን ለመመለስ እንደዚሁም የኪራይ ሰብሳቢነትን ችግር ለመቅረፍ ሥራዎች እየተሰሩ መሆኑንም ገልጸዋል። በህዝቡ ውስጥ መረጋጋት እንዳይኖር የሚያደርጉ አስተሳሰቦችን ለመዋጋት እየተሰራ ነው ያሉትንም ጠቅሰዋል።
እንደ ህዝብ ህዝብን የማይወክሉ ህዝብን የማይገልጹ ህዝብን የማይመለከቱ ነገር ግን በህዝብ ስም የተለያዩ ቡድኖች የሚገልጿቸው የትምክህተኝነትና የጠባብነት አደጋዎች አሉ። ይሄ ደግሞ ህገ መንግስቱን የሚጻረሩ ናቸው። እነዚህ የትምክህትና የጠበት የምንላቸው አስተሳሰቦች በህዝብ ውስጥ መረጋጋት እንዳይኖር፣ ሰላም እንዳይኖር፣ ብጥብጥ እንዲኖር፣ በህዝቦች መካከል ጥላቻ እንዲፈጠር፣ አንዱ ህዝብ ሌላው ህዝብ ላይ እንዲነሳሳ አጅቴት የሚያደርጉ ቡድኖች በውስጥም በውጭም ሪጀክትኒስት የምንላቸው ኃይሎችና መጠቀሚያ የሚያደርጉት አስተሳሰብ አለ። ይህ አስተሳሰብ እንዲኮሰምን ሰፊ የሆኑ ስራዎች ይሰራሉና ስለዚህ በህዝቦች ያለው የተለመደው ነባራዊው መቀራረብ፣ መቻቻል፣ አብሮ የመኖር እና የሀገራዊ አስተሳሰቡ የጋራ መግባባቱ የበለጠ እንዲጠናከር ከማድረግ አኳያ ሰፊ የሆኑ ስራዎች ይሰራሉ የሚል እምነት ነው ያለው። ከዚህ ጋር በተያያዘ እንግዲህ አሁን እየተሰሩ ባሉ ስራዎች ከህዝቡ ጋር የጋራ መግባባቶች በመፍጠር ሂደት ሰፊ የሆኑ ተጨባጭ የሆኑ ለውጦች እየታዩ ያሉበት ሁኔታ ነው ያለው።
አቶ መሐመድ፣ ተቃዋሚ ፓርቲዎች ግን ለምሳሌ መንግስት በህዝቡ የተነሱ ጥያቄዎችን ከመፍታት አንጻር እየሄደበት ያለውን መንገድ ጭምር ይተቻሉ። አንደኛ የሚመለከታቸውን አካላት በሙሉ ባሳተፈ መንገድ፣ ሁሉን አቀፍ በሆነ መንገድ ውይይት መደረግና ለችግሮቹ ዘለቄታዊ እልባት መገኘት አለበት ነው የሚሉት። ሁለተኛ ኢህአዴግ ተሐድሶ በሚል ነው እንግዲህ ችግሩን ለመፍታት እየጣረ ያለው፣ ከላይ እስከታች ተሐድሶ እንቅስቃሴዎች እያደረኩ ነው በሚል። ነገር ግን የህዝቡን ጥያቄዎች ገና አልመለሰም፣ የህዝቡ ጥያቄ ሌላ ነው፣ መንግስት እየሄደበት ያለው መንገድ ሌላ ነው በሚል ይተቻሉ የተቃዋሚ ፓርቲዎች። ይህንን እንዴት ያዩታል?
ከዚህ ከሚመለከታቸውን አካላት በስፋት ከማሳተፍ አኳያ በተገናኘ መንግስት ሁሉም ባለድርሻ አካላት በዚች ሀገር ውስጥ ይመለከተናል፣ ያገባናል ከሚሉ አካላት ጋር ለመነጋገር ለመወያየት በጋራ በሚያግባቡን ሀገራዊ ጉዳዮች ላይ ሀገራዊ አጀንዳዎች ላይ ወጥ የሆነ አስተሳሰብ እንዲፈጠር ለዘመናት እየሰራ ያለበት ሁኔታ ነው ያለው። ይህንኑ ደግሞ አጠናክሮ ለመቀጠልም በተለያየ ወቅት ቁርጠኝነቱን የገለጸበት ሁኔታ ነው ያለውና በህዝብ ተሳትፎ የሚያምን መንግስት ነው። ህዝብን ማሳተፍ በተለይ በእኛ ሀገር ህዝብ በተወካዮቹም በቀጥታም የሚሳተፍበት ሁኔታ ነው ያለው። በቀጥታ ህዝብን ማሳተፍ እንደ መርህ አድርጎ የሚወስድ ነውና በልማቱ ህዝብ እንዲሳተፍ ይፈልጋል። በመልካም አስተዳደር ህዝቡ በሚያነሳቸው ችግሮች ዙሪያ ህዝቡ በቀጥታ ተሳትፎ በባለቤትነት ስሜት ተንቀሳቅሶ ይሄ ክራይ ሰብሳቢነት፣ ሙስና፣ ይሄ ሌብነት የምንለውንም ጉዳይ ከማስወገድ አኳያ ያለ ህዝቡ ተሳትፎ ተግባራዊ ሊሆን አይችልም። በዋናነት የአስተሳሰብ የአመለካከት ለውጥ ማምጣት ስለሆነ ህብረተሰባዊ የሆነ ለውጥ እንዲመጣ ነው ከዚህ ረገድ የሚፈለገውና እዚህ ረገድ ሰፋፊ ስራዎች ናቸው እየተሰሩ ያሉት። መንግስት እየፈታቸው ያሉ ችግሮች ህብረተሰቡ ችግሮች ናቸው ብሎ ባመነባቸው ጉዳዮች ላይ ነው። ችግሮችንም ጭምር ከመለየት ጀምሮ ነው መንግስት ህዝቡን እያሳተፈ ያለውና ችግር ከመለየትም ህብረተሰቡም ደግሞ የችግሩ የመፍትሄ አካል ሆኖ እስከ መጨረሻው ችግሩ እስኪወገድ ድረስ አብሮ ከመስራት አኳያ መንግስት በዚህ ደረጃ በስፋት እየሄደበት ያለበት ሁኔታ ነው ያለው። ከዚህ ውጪም ለውጥ አይመጣም። ህብረተሰቡ ባልተሳተፈበት ሁኔታ ለውጥ ማምጣትም እንደማይቻል መንግስት በጥብቅ ያምናል፣ በጥብቅ እየሰራበት ያለበት ጉዳይ ነው ያለውና ስለዚህ አሁን መንግስት እያደረገ ያለው ተሐድሶ ጋር በተገናኘም በመሰረታዊነት የህብረተሰቡ ችግሮች እንዲፈቱ ከማድረግ አኳያ በተለያየ ወቅት ህብረተሰቡ ሲያነሳቸው የነበሩ ችግሮችን መንግስት አልፈታሁም ብሎ ነው የተነሳው። ስለዚህ አንዱ መንግስት ከችግሮቼ መላቀቅ አለብኝ ሲል ህብረተሰቡ ያነሳቸው ችግሮች መፈታት አለባቸው ከሚል ኮሚትመንት ነው፣ ከዚህ ቁርጠኝነት ነው የሚነሳውና ይሄ በትክክልም እየተሰራበት ያለ ነው። ጥልቅ ተሐድሶም በትክክለኛው አቅጣጫ እየሄደ ያለበት ሁኔታ ነው ያለው።
አቶ መሐመድ፣ አንድ የመጨረሻ ጥያቄ ላንሳ። ለምሳሌ እርስዎ እየገለጹልኝ እንደሆነ ሁኔታዎች እየተሻሻሉ፣ ለምሳሌ በሀገሪቱ የተፈጠረውን ወቅታዊ ሁኔታ ተከትሎ የመጡ ሁኔታዎች እየተሻሻሉና ነገሮች እየተረጋጉ መሄዳቸውን፣ በዚህ ሁኔታ ውስጥም ነው ሀገሪቱ ወደሚቀጥለው የፈረኞች ዓመት የምትሸጋገረው የሚል ነው የገለጹልኝ ነገሩ። ነገር ግን ተቃዋሚዎችና ሌሎች ወገኖች የሚያነሱት አንድ ማሳያ ይህ እየሆን አይደለም ለሚሉበት ማለት ነው የአስቸኳይ ጊዜ አዋጁ ባለበት ሁኔታ ነው በቀጠለበት ሁኔታ ነው ሀገሪቱ ወደሚቀጥለው ዓመት የምትሸጋገረው ወደሚቀጥለው የፈረንጆች ዓመት። ስለዚህ ይህ በራሱ ሁኔታዎች ወደ ቀድሞው ላለመመለሳቸው ማሳያ አይደለም ወይ ይላሉ። ምንድነው በዚህ ላይ ምላሽዎት?
የአስቸኳይ ጊዜ አዋጁ እንግዲህ በዋናነት አጠቃላይ የጸጥታው ኃይሉ ኮኦርዲኔሽን ፈጥሮ ጥምረት ፈጥሮ ከህብረተሰባችን ጋር በጋራ ሆኖ ሀገራችን በቀደመ ሁኔታ ወደምትታወቅበት ሰላምና መረጋጋት የመመለስ ነው። በዚህ ረገድም ግትር አይደለም የአስቸኳይ ጊዜ አዋጁ። ከታወጀበት ጊዜ ጀምሮም በርካታ ማሻሻያዎችን እያደረገ ያለበት ሁኔታ ነው ያለው። እንደ ማሳያም ብንወስድ የዲፕሎማቶች 40 ኪሎ ሜትር በላይ ሲጓዙ ማሳወቅ አለባቸው የሚለው የተሻሻለ ጉዳይ አለ። ከሞባይል ዳታ ጋር በተገናኘ ሌሎችም በተከታታይ የተሻሻሉ ከዚህ ጋር ተያይዘው የተሻሻሉ ሁኔታዎች ያሉበት ሁኔታ ነው ያለው።
የተሻሻሉ ሁኔታዎች ሲሉ የተነሱ ክልከላዎችንና
እሱ ክልከላዎች አሉ፣ ሌሎች ነጥቆች አሉ። ከአስቸኳይ ጊዜ አዋጁም ጋር በተገናኘ በቁጥጥር ስር ውለው የተሐድሶ ትምህርት ሲሰጣቸው የነበሩ አካላትም በሕገ መንግስቱ ዙሪያ ዲሞክራሲያዊ መብቶችን እና መብትን ከማስጠበቅ አኳያ ዲሞክራሲያዊ እንቅስቃሴና የዚህ የአመፅ እንቅስቃሴ ልዩነታቸው ምን እንደሆነ የሕገ መንግስቱ ዋና ዋና ፒላሮችን ከመረዳት አኳያ በቀጣይ ደግሞ በዚህ በሀገራችን ከያዘችው መካከለኛ ገቢ ከመድረስ አኳያ የህዳሴ ጉዞውን ከማስቀጠል ጋር የነበሩ ክፍተቶችን የግንዛቤ ክፍተቶች ምን እንደነበሩ በአግባቡ አስረድቶ ከዚህ አኳያ ግንዛቤ ሰጥቶ ወደ ህብረተሰቡ እንዲቀላቀሉና ገንቢ የሆነ ሚና እንዲጫወቱ ከማድረግ አኳያ በርካታ ለውጦች የታዩበት ሁኔታ ነው ያለው። የአስቸኳይ ጊዜ አዋጁ ያስቀመጣቸው ግቦች መሳካት አለመሳካታቸውን ከህዝብ ጋር ጭምር እየገመገመ ለውጦች ማሻሻያዎች እየተደረጉበት የአስቸኳይ ጊዜ ደግሞ አስፈላጊ ያደረጉት ጉዳዮች ሲያበቁ አብሮ የሚነሳበት ሁኔታ ነው ያለው እና በራሱ ግትር አይደለም፣ ፍሌክሲብል ነው። በሂደት እየተሻሻለ የሚሄድበት ሁኔታ ነው ያለው።
አቶ መሐመድ ሰይድ በመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት የህዝብና ሚዲያ ግንኙነት ዳይሬክተር፣ በጣም አመሰግናለሁ ስለ ጊዜዎት።
እኔም አመሰግናለሁ።
ከአሜሪካ ድምፅ መጽሔት ነው እያደመጣችሁ ያላችሁት። ክቡራትና ክቡራን፣ የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። የትንታኔው መጽሔት ይቀጥላል።
የአውሮፓውያኑ ዓመት 2016 ለአፍሪካ ምጣኔ ሀብት እድገት በጣም አዳጋች እንደሚሆን ተተንብዮ ነበር፣ ግምቱ ይዟል። በኢኮኖሚያቸው ጠንካሮች የሚባሉት ናይጄሪያና ደቡብ አፍሪቃ ወደ ግሽበት ሲያሽቆለቁሉ፣ ትኩሳቱ የፈጃቸው ሌሎች ሀገሮች ደግሞ የዓለም ገበያ ዋጋን ለመቀነስ ተገደዋል። የምጣኔ ሀብት ጠበብት በመጪው 2017 አንዳንዶቹ ሀገሮች ሊያገግሙ እንደሚችሉ፣ በርካታዎቹ ሌሎቹ ግን ወደፊት ሊከሰት ከሚችል ቀውስ ለመዳን ኢኮኖሚያቸውን ማስፋት እንዳለባቸው ይመክራሉ። የአሜሪካ ድምጿ አኒታ ፓውል ከጆሃንስበርግ ያደረሰችን ዘገባ አለ፣ ሰሎሞን ክፍሌ ያቀርበዋል።
የአህጉሪቱ የምጣኔ ሀብት እድገት በሦስት አበይት ምክንያቶች ነው ድክመት ያሳየው። በገበያ ዋጋ መውደቅ፣ ባልተጠበቀና አውዳሚ የአየር ጸባይ ማለትም በድርቅና ጎርፍ፣ እንዲሁም በቻይና አዝጋሚ የኢኮኖሚ እድገት ሳቢያ። ቻይና እንደሚታወቀው በአፍሪካ ዋናዋ መዋለ ነዋይ መዳቢና የንግድ ሸሪክ ናት። ናይጄሪያዊው የኢኮኖሚ ባለሙያ ኖንሶ ኦቢኪሊ የናይጄሪያንና ከሰሃራ በታች ያሉ የአፍሪካ ሀገሮችን ምጣኔ ሀብት ያጠናሉ።
ስለዚህም ዘንድሮ ሁለቱ ዋነኞች የሸቀጥ ላኪዎች በከባድ ችግር ውስጥ ማለፋቸውን እናያለን። ይልቅስ ሸቀጣሸቀጥ ወደ ውጭ የማይልኩቱ የአፍሪካ ሀገሮች በተሻለ ሁኔታ ላይ ቆይተዋል።
2016 ለአፍሪካውያኑ ግዙፎቹ ሸቀጣሸቀጥ ላኪዎች የነዳጅ ዘይት ዋጋ ከ2008 ዓ ም ወዲህ ባልታየ መልኩ ቀውስ ውስጥ በመግባቱ ከባድ ችግር ገጥሟቸዋል። በተፈጥሮ ሀብት እጅግ የታወቁት ናይጄሪያ፣ አንጎላና ሞዛምቢክ በዚሁ ሳቢያ ኢኮኖሚያቸው ነጥፏል። በናይጄሪያም ላለፉት 11 ዓመታት ያልታየ ከፍተኛ ግሽበት ደርሷል። በአፍሪካ ዘንድሮ ኢኮኖሚው ብቻ ሳይሆን ፖለቲካውም ከስሯል። በተለይ በደቡብ አፍሪካ ከፕሬዝደንቱ ጄኮብ ዙማ ቅሌት ጋር በተያያዘ ሀገሪቱ ውስጥ ውጥረት ሰፍኗል። በሕዝብ አስተያየት መለኪያ ዙማ የነበራቸው ድጋፍ በመውረዱም ኢኮኖሚው ቀንሷል። በጋናም የኢኮኖሚው ማሽቆልቆል ለፕሬዝደንቱ ጆን ድራማኒ ማሃማ በምርጫው መሸነፍ ምክንያት ሆኗል። በመዳብ ማዕድን ሀብታሟ በዛምቢያ የገበያ ዋጋው መቀነስ በዚያ የተካሄደውን ምርጫም መራር አድርጎታል። የታመመውን ኢኮኖሚ አድናለሁ በሚል መፈክር የተወዳደሩት የተቃዋሚው መሪ ባይሳካላቸውም ለፕሬዝደንትነት የተካሄደውን ውድድር አክብዶት ታይቷል። ሌሎች አስገራሚ ክስተቶችም ታይተዋል። በ2016 የአውሮፓውያኑ ዓመት ለምሳሌ በሞዛምቢክ ፓርላማው መንግሥት ለሕዝቡ ያላሳወቀው 1.4 ቢሊዮን ዶላር የዓለም ባንክ ዕዳ እንዳለባት ደርሶበታል። በዚያ ሳቢያ የሀገሪቱ የኢኮኖሚ እድገት በግማሽ ቀንሷል። የባዕዳን መዋለ ንዋይ ምደባም 17 በመቶ እንዲወርድ ማድረጉ ታውቋል። ይበንዲህ እንዳለ እንደ ኢትዮጵያና ሩዋንዳ ያሉ የነዳጅ ዘይት ምርት ወደ ውጭ ለገበያ የማይልኩ በተፈጥሮ ሀብት ድሆች አድርገን የምንመለከታቸው ሀገሮች ከፍተኛውን የኢኮኖሚ እድገት ጠብቀው እናገኛቸዋለን። በኢትዮጵያ የዓለም ባንክ እንደሚለው ምንም እንኳ ለአስርት ዓመታት ታይቶ ያልታወቀ ድርቅ ቢመታትም በግብርናው ኢኮኖሚ 8% እድገት ታይቷል።
ወደ ተከታዩ የመጽሔት ዘገባ እናልፋለን። ግጭቶችና አለመረጋጋት ከሶስት ዓመት በላይ ላልተለያት ማዕከላዊ አፍሪካ ሪፐብሊክ አዲሱ ዓመት የአዲስ ምዕራፍ መጀመሪያ ይሆናል ተብሎ ይጠበቃል። የመጀመሪያው የአዲሱ ብሔራዊ ጦር ልምምድ ተጠናቆ የፊታችን ጥር ውስጥ ሥራውን ይጀምራል። የአውሮፓ ኅብረት ወታደራዊ አሰልጣኞች በቀጣዮቹ ሁለት ዓመታት ውስጥ እስከ 2000 ወታደሮችን አሰልጥነው ያወጣሉ ተብሎ ይጠበቃል። የመጀመሪያዎቹ ሰልጣኝ ወታደሮች ሲመረቁ ዛክ ባዶርፍ ዘጋቢያችን ነው። ሴንትራል አፍሪክ ዋና ከተማ ባንጊ ነበርና ተከታዩን ዘገባ ለቪኦኤ ልኳል። አዲሱ አበባ ያቀርበዋል።
የማዕከላዊ አፍሪካ ሰራዊት በማካሄድ ላይ ባለው የነፍስ አድን ልምምድ የተራቀቀ ትርኢት በማሳየት ላይ ይገኛል።
Aujourd'hui, today I'm satisfied. Why? Because it's still early yet, but the people of
ዛሬ ከፍተኛ እርካታ ይሰማኛል። እርግጥ ገና ጅምር ነው። ሆኖም የማዕከላዊ አፍሪካ ሪፐብሊክ ህዝብ እስከዛሬ ሲደክምበት የነበረውን የሥራ ፍሬ እያየ ነው።
የመከላከያ ሚኒስትሩ ዮሴፍ ያኪቴ ናቸው። የአውሮፓ ህብረት የስልጠና ተልእኮ እነዚህን 170 ወታደሮች የሚገኙበትን ቡድን ብቁ መሆናቸውን አረጋግጧል። ለ14 ሳምንታት የተሰጠውን ልምምድ ያጠናቀቁት እነዚህ ወታደሮች በብቃት በመገናኛ ዘዴ ልምምድ፣ በውጊያ ስልት፣ በፎቶግራፍ ጥበብ፣ በመጀመሪያ ጤና እርዳታ አሰጣጥ፣ በጦር መሳሪያ ጥገናና በሌሎችም አስፈላጊ በሆኑ ወታደራዊ ችሎታዎች የተመሰከረላቸው እንደሆኑ ገልጠዋል።
It's our mission to restore and consolidate a climate of peace.
የሰላም ድባብ መፍጠርና ማመቻቸት የኛ ኃላፊነት ነው። መንግስት የአገሪቱን ብሔራዊ የግዛት አንድነት ለማስጠበቅ የሚያስችለው የደህንነት ኃይል ሊኖረን ግድ ነው።
ነሉት መከላከያ ሚኒስትሩ ዮሴፍ ያኪቴ። አዲሱ ጦር ሰራዊት ከፍተኛ ጉዞ ይጠብቀዋል። እንደሚታወቀው ማዕከላዊ አፍሪካ ሪፐብሊክ ሽምቅ ተዋጊዎች አገሪቱን ቀውስ ውስጥ ከዘፈቋት እንደ አውሮፓ አቆጣጠር ከ2013 ዓ.ም ጀምሮ ብሔራዊ ጦር ኖሯት አያውቅም። አገሪቱ ውስጥ መረጋጋትን ለመፍጠር እንኳ ባለም አቀፍ ወታደሮች ላይ ነው ትመምኑ። አሁን የአውሮፓ ኅብረት ከመጪው ጥር ጀምሮ ተጨማሪ 2 መደበኛ ጦር ማሰልጠን ይጀምራል። ለመምዱ በመጪው እንደ አውሮፓ ቆጣጠር መስከረም ወር 2018 ከመጠናቀቁ አስቀድሞም 2 ባታሊዮን ጦር ያስመርቃል። የአውሮፓ ኅብረት የስልጠና ተልእኮ ዋና አዛዥ ሜጀር ጀነራል ኤሪክ ሆቴክሎክ ራይጅ
The reconstruction of the Central African Republic today requires time.
ማዕከላዊ አፍሪካ ሪፐብሊክ መልሶ የመገንባቱ ሂደት ትዕግስትንና ጊዜን ይጠይቃል። ይህ የጀመርነው ግንባታ መሰረቱ የጸናና ዘላቂም እንዲሆን እንፈልጋለን
ነው ያሉት ራይሽ። አዎ ጊዜ ይወስዳል። ሆኖም ጊዜ ብቻውን አይደለም ፈተና የሚሆነው። ማዕከላዊ አፍሪካ ሪፐብሊክ በተባበሩት መንግስታት ድርጅት የማዕቀቡ ይነሳልን ጥያቄ ይኖራታል። እናም የተባበሩት መንግስታት ድርጅት የማዕቀብ ኮሚቴው ካጸደቀው አንዳንዶቹ የጦር መሳሪያዎች ወታደሮች እጅ ሊገቡ ይችላሉ።
በቂ ምክንያት ካለንና የሰለጠኑት ወታደሮችም በደህንነት ጥበቃ ዘርፉ ከተሰማሩ ያ በቂ እንደሚሆን እርግጠኛ ነኝ። ናም የማዕከላዊ አፍሪካ ሪፐብሊክ መንግስት ማዕቀቡ በከፊል እንዲነሳለት ከጠየቀ ይሳካል።
ይሁን እንጂ አሉ ፈረንሳዊ ጀነራል፣ ማዕከላዊ አፍሪካ ሪፐብሊክ ለአዳዲሶቹ ጦር መሳሪያዎች መግዣ የለጋሽ አገሮችን እርዳታ መጠየቁ ግድ ይሆናል። ለአሁኑ ግን ባለስልጣናት በአዲሶቹ ተመራቂዎች ላይ ሙሉ እምነት እንዳላቸው በልበ ሙሉነት ሲናገሩ ይሰማሉ።
ክቡራትና ክቡራን አድማጮች፣ የማክሰኞ ምሽት የዜናና የመጽሔት ክፍለ ጊዜ ዘገባዎችን አጠናቀናል። እስከ 4 ሰዓት ግን ከእናንተ ጋር ነን። የምናስተናግዳችሁም ቆንጂት ታዬና
እኔም ሶሎሞን አባተንን። አሁን ከምሽቱ 3:30 ሊሆን ጥቂት ደቂቃዎች ይቀራሉ አዲስ አበባ ላይ። ዋሽንግተን ዲሲና በአካባቢዋ ደግሞ ማክሰኞ ታህሳስ 17 2009 ዓ.ም ተመረጥ ከቀኑ 7 ሰዓት ተኩል ነው። ፕሮግራሙን እየመራችልን ያለችው ብርሃን ኃይሉ ነው። የቴክኒክ መሐንዲሱ ኮርኔሊዮስ ቴነር በስቱዲዮ መሳሪያዎች ላይ ይገኛል። አሁን ከስልክ አስተያየቶቻችሁ ጥቂቱን እናስደምጣችሁ።
አይ ቢሆዬ እንደምን አላችሁ? ደህና ናችሁ? እኔ ታደሰ ክፍሌ ከዚህ ከዩናይትድ ስቴትስ ነው። እኔ አስተያየት የሚሰጠው አንደኛ የኦሮሞ ኦሮሚያ ነው ብሎ ራሱን ስሙን ጠርቶ ህዝቡን እዛ ሰላማዊ ሰው የሚያስጨፈጭፈው ህዝብ ነው። እዚህ ተቀምጦ ዶክተር ነኝ እያለ ፕሮፌሰር ነኝ እያለ አስተማሪ ነኝ እያለ ሰዎቹን ማያውቁበት ገደል ውስጥ የሚከተው እዚህ አሜሪካን ውስጥ እና ዓለም ላይ ያሉ ኦሮሞዎች ናቸው። ሀሳቡ አንደኛ ነገር ኢትዮጵያ ሊጠፋ አትችልም፣ ኢትዮጵያ እናጠፋለን እያሉ ሌላ ሰው ገደል ነው የሚሰጡት። አጉል ገንዘብ ለመቀበል ከሌላ ህዝብ በስድስት ወር ቀርተዋል፣ ሁለት ወር ቀርተዋል ነጻነት ልናገኝ። ነጻነት ምን ያገኛል? እዚያ ሰዎቹን እያስዋረደ ሰዎቹን እዚህ አጉል ፕሮፓጋንዳ ቅስቀሳ እየላከ ሰዎቹን እዚያ ገደል ውስጥ የሚያገባው እሱ እና ደግሞ ኢትዮጵያ ትጠፋለች እያለ ኢትዮጵያን አሁን ልናጠፋ ስድስት ወር ቀርተዋል ምለው ወሬ ነው የሚሰማ። እነሱ ምንን ያጠፋሉ? ሀገራት ከኢትዮጵያ ህዝብ ይበልጦ ነው እ በዘር በለጡ እንጂ ከኢትዮጵያ ህዝብ አይበልጡም። ከዚህ ከሰዎቹ ከዚህ ከውጭ ያሉ ሰዎች ገንዘብ ለመልቀም ስለሚፈልጉ ኑሯቸውን ለማሻሻል ነው እንጂ እርግጥ ኢትዮጵያ ህዝብ ደምስሶ እነሱ ስልጣን ለማዝ አይደለም። ይኸው ስልጣን ላይ ያሉት አንድ ሁሉም በተራ ተራ እየታሰረ ነው፣ እየተገረፈ ነው። ወያኔ ያደረገ ደግሞ ጥሩ ስራ ነው፣ ጭንቅላታቸውን እንደዛ ማስቀበር ነው። አንዳንድ ገንዘብ ለመብላት ለኦሮሞ ህዝብም ሳይሆን ለአማራም ሳይሆን ለኢትዮጵያ ህዝብ ሳይሆን የራሳቸውን ኑሮ ለማሻሻል አፈቀላጤዎች።
ክቡራትና ክቡራን አድማጮች ስለ አስተያየቶቻችሁ እናመሰግናለን። ተዘዋዋሪው የስልክ መስመራችን 2022059942 የውስጥ መስመር 14 ነው። አስተያየቶቻችሁን በድምፅ በተቀረጸው መመሪያ መሰረት አኑሩ። በኢሜይል ለምትጠቀሙ ደግሞ አድራሻችን ኤችኦአርኤን አት ቪኦኤ ኒውስ ዶት ኮም ነው። የዜናና የትንታኔው አስተያየቶቻችሁም የሚስተናገዱበት ክፍለ ጊዜ ተጠናቀቀ። ሙዚቃ እንጋብዛችሁ እያለች ነው ብርሃን ኃይሉ። የብርሃን ምርጫ ነው። ብዙነሽ በቀለ ሁሉም በመገረም ሲመለከተኝ።
Thank you.
መቼም ቢሆን የድምጿ ጣዕም የማይነጥፈውን ዝንሽ በቀለን ነው።
ግሩም ድምፅ ነው ያላት።
ግሩም ድምፅ ነው።
ብርሃን ደግሞ በጣም እንደምትወዳት ያስታውቃል። ደጋገመቻት።
እናመሰግናለን ብርሃን። አሁን 3:35 ሆነ አዲስ አበባ ላይ። ከሰዓቱ ዋና ዋና ዜናዎች ጥቂቶቹን ቆንጅት ታስደምጠናለች።
አዳዲሶቹ የሶማሊያ ፓርላማ እንደራሴዎች በዛሬው ዕለት ቃለ መሐላቸውን ፈጽመዋል። የፕሬዝደንታዊ ምርጫው ጊዜ ግን ለአራተኛ ጊዜ ተራዝሟል። በሚመጣው የአውሮፓውያን ዓመት መጀመሪያው ላይ ይካሄድ ይሆናል ተብሏል። በሌላ የሶማሊያ ዜና አልሸባብ ከብታችንን እየዘረፈ አሰቃየን ሲሉ የሀገሪቱ ገበሬዎች አማረሩ። አልሸባብ የተወሰኑ ጎሳዎችን ኢላማ አድርጎ ሲያበቃ ከብታቸውን በተቀነባበረ መንገድ እየዘረፈ ነው ሲሉ የጁባላንድና የጋልሙዱድ ክፍለ ግዛቶች ገበሬዎች ናቸው አቤት ያሉት። አልሸባቦቹ በያዟቸው አካባቢዎች አስተዳደራችንን ይቃወማሉ የሚሏቸውን ጎሳዎች ለማደህየት ተነስተዋል ሲሉ ገበሬዎቹ ወንጅለዋል።
አመሰግናለሁ ቆንጂት። ለሰዓቱ ዋና ዋና ዜና ከአሜሪካ ድምፅ ራዲዮ ጣቢያ በ19 በ22ና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ መደበኛ ስርጭት ነው። ኢትዮጵያ በ2016 ዓመተ ምህረት የጀመርነው ተከታታይ ዘገባዎች አንዱ ክፍል ነው። ቀጥሎ ደግሞ የሚቀርበው ቀደም ሲል በዕለቱ አብይ ርዕስ ላይ የመንግስት ኮሚኒኬሽንስ ጉዳዮች ጽህፈት ቤት የህዝብ ግንኙነትና የሚዲያ ጉዳዮች ዳይሬክተሩ አቶ መሐመድ ሰኢድ የሰጡትን ማብራሪያ ሰምተን ነበረ። የአውሮፓ 2016 ዓመተ ምህረት ተጠናቆ ደግሞ 2007 ዓመተ ምህረት ሊገባ የቀረው ከአንድ ሳምንት ያነሰ ጊዜ ነው። በጣት የሚቆጠሩ ቀናት
ልክ ነው።
2017
በዚህ ባለፈው የአንድ ዓመት ጊዜ ውስጥ የኢትዮጵያ አጠቃላይ የፖለቲካ ሁኔታ ምን ይመስል ነበር? ምንስ ይዞ ነው ወደ 2017 የሚሻገረው? ቀጣዩ የጽዮን ግርማ ዘገባ ይዳስሰዋል።
በኒውዮርክ አዮና ኮሌጅ ረዳት ፕሮፌሰር የሆኑት ዶክተር ደረሰ ጌታቸው በዚህ ዓመት በኢትዮጵያ የተከናወኑ ጉዳዮችን አጠር አድርገው እንዲዳስሱልኝ ጠየኳቸው።
በፈረንጅ አንድ አባባል አለ፣ በፖለቲካ አንድ ቀን እንደ አንድ ዓመት ነው ይባላል። እና አንድ ዓመት እንግዲህ ብዙ ዓመታት ማለት ነው በዛ ካሰብነው። በኢትዮጵያ ባለፈው የፈረንጆች ዓመት በዚህ በ2016 በጣም ብዙ ጉዳዮች ናቸው የተከናወኑት። እያንዳንዳቸውን እንግዲህ ማስቀመጥ አንችልም፣ ግን እኔ ሶስት አብይ ነገሮች የሆኑ ይመስለኛል ሲሆን፣ አንደኛ እንደ ችግሩ መጠንና ስፋት በጣም ሰፊ የሆነ የሚዲያ ሽፋን ያላገኘው እና ግን አገሪቱ ውስጥ ትልቅ ችግር ነው የምለው እኔ ባለፈው ዓመት የደረሰው የረሃብ አደጋ ነው። በዚህ በዲሴምበር የወጣ ኢትዮጵያን የረሃብ አደጋ በሚመለከት የተደረገ ጥናት የሚያሳየው ሲሆን በዚህ ዓመት ብቻ ወደ 9.7 ሚሊዮን ህዝብ የአስቸኳይ እህል እርዳታ ይፈልጋል። ወደ 10 ሚሊዮን ህዝብ ማለት ነው። ከዛ ውስጥ በተጨማሪ 2.8 ሚሊዮን በግምት ወደ 3 ሚሊዮን ህዝብ ደግሞ በከፍተኛ የረሃብ አደጋ ውስጥ አለ። ፈረንጆቹ ሲቪር አኪዩት ማልኒትሪሽን የሚሉት ማለት ነው። በጣም ወደ 3 ሚሊዮን ህዝብ በጠቅላላው እንግዲህ ወደ 12 ሚሊዮን ህዝብ የምግብ አደጋ ስጋት ላይ አለ። ተጨማሪ ደግሞ ወደ 3.9 ሚሊዮን ህዝብ ወደ 4 ሚሊዮን ህዝብ የሚቆጠር የንጹህ የሆነ የመጠጥ ውሃና ለልብስ ለአገልግሎት የሚሆን ውሃ ለሳኒቴሽን እና ለሃይጂን የሚሆን ውሃ የለውም እና እኒህን ቁጥሮች ስትደምሪያቸው በዚህ አመት ውስጥ ከህዝባችን ወደ 17 ሚሊዮን ቆጠረው ህዝባችን የምግብና የመጠጥ ውሃ አደጋ ችግር ውስጥ ነው ያለው እና አብዛኛው ህጻናት፣ እናቶች በምግብ አስቸኳይ የምግብ እርዳታ የሚደረግባቸው ጣቢያዎች ውስጥ የዱቄት ወተት እየተበጠበጠ ግሉኮስ በእጃቸው ላይ ተንጠልጥሎ በሞትና በህይወት መሀል በጣር መሀል ያለፉበት ነው እና ይሄ ህዝብ ታሪኩ ያለፈበት ሰቆቃ አንደኛ በመንግስት የሚዲያ ጫና ይሄ ነገር እንዳይዘገብ በዓለም አቀፍም በሀገር ውስጥ ሚዲያ ተቋማትም እንዳይዘገብ በተደረገው ተጽዕኖ ለአደባባይ አልወጣም። በዚህ አመት ውስጥ ይህንን አደጋ ለመቋቋም ከውጭ የተደረገውን እርዳታ እንኳን ስታይ ትልቋ ለጋሽ ሀገር አሜሪካ በዚህ በፈረንጆች አመት ውስጥ ወደ 825 ሚሊዮን ዶላር ለኢትዮጵያ ለግሳለች። ከስፋ ቀጥሎ የአውሮፓ ህብረት ወደ 220 ሚሊዮን ብር ለግሷል። የእንግሊዝ መንግስት ወደ 110 ሚሊዮን ብር ለግሷል። ይህንን ቁጥር ስትደምሪው ኢትዮጵያ የረሃብ ችግሯን ለመቋቋም ወደ 1 ቢሊዮን 200 ሚሊዮን ገደማ ዶላር እርዳታ አግኝታለች እና አገሩ ምን ያህል ሰቆቃና ስቃይ ውስጥ እንዳለ ያሳይሻል።
ዶክተር ደረሰ እንደሚሉት ሀገሪቱ እነዚህን ችግሮች ይዛ ነው ወደ 2017 የምትሻገረው። ምክንያቱ ደግሞ የጠቀሱት ሪፖርት የወጣው በ2016 መጨረሻ በታህሳስ ወር የአሜሪካን ዓለም አቀፍ የእርዳታ ተራድኦ ድርጅት USAID ኢትዮጵያን በሚመለከት ውስብስብ አደጋ ላይ ናት ብሎ ያወጣው ሪፖርት ነው ይላሉ። ዶክተር ደረሰ በዚህ አመት በኢትዮጵያ ተከስቷል ያሉትን ዋነኛ ችግር እንዲያስቀምጡታል።
በዚህ አመት በሞላ ኦሮሚያ ቀጥሎ ደግሞ በአማራ ክልል በተለይ በጎንደር አካባቢ በመንግስት ላይ የተነሳው ህዝባዊ ተቃውሞ ነው። እንግዲህ የኦሮሚያውን ሲው በአዲስ አበባ ማስተር ፕላን መስፋፋት ተጀምሮ በኦሮሚያ ያሉ የኦህዴድ ካድሬዎች ቀጥሎም በዩኒቨርሲቲ ያሉ ኮሌጅ እና ያሉ ወጣቶች ባደረጉት ተቃውሞ ወደ ህዝባዊ ተቃውሞ ተቀይሮ በተለያዩ ኦሮሚያ ገጠር ከተሞችና ቀበሌዎች ውስጥ ህዝቡ ሰላማዊ ሰልፍ እያደረገ ተቃውሞውን እያሰማ በአንዳንድ ቦታዎች ደግሞ የመጓጓዣ መኪናዎችን እያቃጠለ መንገዶችን እየቆረጠ የንብረትና የፋብሪካ ተቋማት ላይ ሁሉ ጥቃት እስከ ማድረስ ደርሶ ህዝቡ ተቃውሞውን በጣም አደገኛ በሆነ መልኩ የገለጠበት ጊዜ ነው። ይሄ ትልቅ ክስተት ነው። ከዛ ቀጥሎ ደግሞ በአማራ ክልል በዚህ በወልቃይት የማንነት ጥያቄ ላይ የትግራይ ክልል ነው ወይ የአማራ ነው በሚለው በተነሳው ተቃውሞ በጎንደር ህዝብ ላይም በደረሰው ጥቃት ምክንያት አብዛኛው ህዝብ በአማራ ክልል ውስጥ እንዲሁ ከመንግስት የደህንነት ተቋማትና ወታደሮች ጋር ግጭት ውስጥ ገብቷል እና በመላው አማራና በኦሮሚያ ክልሎች ውስጥ ሰፊ የሆነ ህዝባዊ ተቃውሞ በመንግስት ላይ ደርሷል።
ይህ ተቃውሞ ቁጥሩ በውል ላልታወቀ በርካታ ሰው መገደል፣ መታሰር፣ ንብረት መውደም፣ መፈናቀልና በአጠቃላይ ከፍተኛ የሆነ ቀውስ በሀገሪቱ ላይ እንዲከሰት ምክንያት ሆኗል ይላሉ ዶክተር ደረሰ አመቱን ወደኋላ መለስ ብለው ሲቃኙ። በሶስተኛነት የኢትዮጵያን ዓለም አቀፍ ግንኙነት ሲዳስሱ ደግሞ
የአፍሪካ ቀንድ የጂኦፖለቲካል ሁኔታ በጣም መቀየሩ ነው። በተለይ የመን ውስጥ በተነሳው በሁቲና በየመን መንግስት መሀል በተነሳው የሲቪል ጦርነት ሲቪል ዋር በአንድ በኩል ኢራን በሌላ በኩል ሳውዲ አረቢያና አጋሮቿ ባህሬንን፣ ዩናይትድ አረብ ኤምሬትስን እና ምዕራባውያኑን ጨምሮ በሚያደርጉት በዚህ ጦርነት በጣም ትልቅ ጦርነት የቀይ ባህርና የአፍሪካ ቀንድ እንደ ቋያ የሚነድ አካባቢ ሆኗል። ይሄ በተለይ ኤርትራን በዓለም አቀፉ ግንኙነት ያላትን ሚና በጣም ጨምሯል። እንግዲህ ሳውዲ አረቢያም፣ ዩናይትድ አረብ ኤምሬትስም፣ ካታርም እንዲሁም ሌሎችም ሀገሮች በአሰብ ወደብ እና በምጽዋ ወደብ ዙሪያ በሀኒሽ ደሴቶች ላይ የጦር ካምፕ የመገንባት ኤርትራን የጦር ዘመቻው አካል የማድረግ እና የገንዘብ እርዳታ የጦር መሳሪያ እርዳታ በመስጠት ከፍተኛ አቅም እንድትገነባ እያደረገ ነው። ይሄ የአዲስ አበባ ላለው መንግስት በጣም ከፍተኛ ራስ ምታትና የጭንቀት ምንጭ ሆኗል።
ዶክተር ደረሰ አትሌት ፈይሳ ሌሊሳ እጁን ወደ ላይ በማጣመር በኢትዮጵያ መንግስት ላይ ያሳየው ተቃውሞ የኢትዮጵያ መንግስት ያከሰረ ትልቅ ክስተት ነው ይሉታል። አንድ አገር በአስቸኳይ ጊዜ አዋጅ ስር ወድቃ አመቱን መሻገሯም ሌላ ትልቅ ኪሳራ ነው ባይ ናቸው። በአጠቃላይ ይህ የፈረንጆቹ አመት ለኢትዮጵያውያን አስቸጋሪና ይህን አስቸጋሪነቱን ይዞ የተሻገረ የጨለማ አመት ነው ባይ ናቸው። ከትላንት በስቲያ የተፈቱት እስረኞችንም በተመለከተ ስንት ቢታሰሩ ነው ይህን ያህል የተፈቱት ሲሉ ይጠይቃሉ። የዶክተር ደረሰ ቅኝት አያበቃም። በሌላ ሳምንት መለስበታለሁ።
ኢትዮጵያ በ2016 ይቀጥላል። የተከታዩ ዝግጅት ንግድና ምጣኔ ሀብት ቅንብርም በአመቱ ግምገማ ላይ ያተኩራል።
የምሽቱ ንግድና ምጣኔ ሀብት ዝግጅት ኢትዮጵያ በመጠናቀቅ ላይ ባለው በ2016 የነበራትን ጉዞ የሚያስቃኝ ነው። ቀደም ሲል ሰሎሞን እንዳለው አመቱ ለኢትዮጵያ ምጣኔ ሀብት ሁለት ከባድ የሆኑ ፈተናዎችን ደቅኖ ያለፈ ሆኗል። የኢትዮጵያ መንግስትና የዓለም አቀፍ ድርጅቶችም እንዳስታወቁት ከ1977ቱ የከፋና ከ10 ሚሊዮን በላይ ዜጎችን ለተረጂነት ያጋለጠ ድርቅ ተከስቷል። በተጨማሪም ባለፈው አንድ ዓመት ውስጥ ሀገሪቱ በከባድ ህዝባዊ ተቃውሞዎች ስትታመስ ቆይታ በአሁኑ ወቅት በአስቸኳይ ጊዜ አዋጅ በመተዳደር ላይ ነው የምትገኘው። ሄኖክ ሰማእግዜር በዚህ ክፍል ሁለት ዘገባው ተጨማሪ ይዟል።
ኢትዮጵያ ያለፈውን አንድ ዓመት የጸረ ሽብር ተቃውሞ በተለይ በኦሮሚያና የአማራ ክልል አንዳንድ አካባቢዎች ተስፋፍቶባት ነበር የቆየችው።
የሚኒስትሮች ምክር ቤት ባደረገው ስብሰባ ከቅዳሜ ትላንት ጀምሮ በአገራችን የአስቸኳይ ጊዜ አዋጅ አውጇል።
ከተቃውሞ በተጨማሪ የከፋ ድርቅም የታየበት ዓመት ሆኗል። ልክ የዛሬ ዓመት ገደማ የኢትዮጵያው ጠቅላይ ሚኒስትር ኃይለማርያም ደሳለኝ ለሀገሪቱ የሕዝብ ተወካዮች ምክር ቤት ከአየር ንብረት ለውጥ ጋር በተያያዘ ኤልኒኞ የአየር ሁኔታ ያስከተለውን ድርቅ መጠን አስረዱ።
50 ዓመት ታሪካችን ውስጥ ያላየነው ተብሎ ነው በአንዳንድ ባለሙያዎች የሚገለጸው።
ጠቅላይ ሚኒስትሩ በንግግራቸው የችግሩ ስፋትና መጠን ግዙፍ ቢሆንም መንግስታቸው ከአጋሮቹ ጋር በመሆን ድርቁን ለመቋቋም የሚያስችለው አቅም እንደገነባ ገልጸዋል። ሆኖም ይህ አቅም በተደጋጋሚ በሚከሰቱ የዝናብ እጥረቶች እየተሟጠጠ በመምጣቱ አስቀድሞ ከ8 ሚሊየን ቆየት ብሎ ደግሞ ከ10 ሚሊየን በላይ የሚሆኑ ዜጎች የአስቸኳይ እርዳታ እንደሚያስፈልጋቸው አቶ ኃይለማርያም ተናግረው ነበር።
ነገር ግን በሚቀጥለው በልግ ሲደገም፣ በሚቀጥለው መኸር ሲደገም አርሶ አደሩ ይሄን የመቋቋም ችሎታው እየተሟጠጠ መጥቷል በእነዚህ በድርቅ አካባቢዎች። ስለዚህ የሰራናቸው ስራዎች ከዚህ ቀደም ቢሆን ኖሮ አንድ ሲዝን አንድ ወቅት ላይ የሚከሰተው ነገር መቋቋም የማይችለው አርሶ አደራችን በተከታታይ ሶስተኛ ድረስ እየተንገታገተም ቢሆን እየተቋቋመ መጥቷል።
የሀገሪቱ ምጣኔ ሀብት የጀርባ አጥንት የሆነው የግብርና ዘርፍ በድርቁ መጎዳቱ ግን ተንታኞችና የዓለም የገንዘብ ድርጅት IMF ጨምሮ ብዙ ድርጅቶችን ያሳሰበ ጉዳይ ሆኗል። IMF በሚያዝያ ወር በዋሽንግተን ዲሲ በተካሄደው የጸደይ ጉባኤው የኢትዮጵያ ምጣኔ ሀብት ከሰነበተበት የሁለት ዲጂት እድገት ወደ 4.5% እንደሚያሽቆለቁል ይፋ አደረገ። በእርግጥ IMF ይህንን ትንባያውን በጥቅምት ወር አሻሽሎ ወደ 6.5% ከፍ ማድረጉን የድርጅቱ የኢትዮጵያ ሥራ መሪ ሁሊዮ ስኮላኖ ለአሜሪካ ድምፅ ሬዲዮ ገልጸዋል።
We had a projection in June of about, as you say, 4.5%. Since then, there has been a release of statistics during the summer regarding the crops.
በሰኔ ወር ባወጣነው ትንበያ ምጣኔው በ4.5% እንደሚያድግ ገልጸን ነበር። ከዛ በኋላ ግን በክረምቱ መገባደጃ የእህል ምርትን በተመለከተ አዲስ አሃዝ አግኝተናል። እንደሚታወቀው የሰብል ምርቱ በድርቁ ክፉኛ ተጎድቶ ነበር። በዚህ የተነሳ የሰብል ምርት እንደሚቀንስም ገምተን ነበር። ሆኖም በነሐሴ ወር በማዕከላዊ ስታቲስቲክስ ባለስልጣን ይፋ የሆነው የግብርና ምርት አሃዝ ምርቱ በአጠቃላይ በ3% መጨመሩን አስታውቋል።
That resulted in an increase of our estimate for 2015-16.
የዓለም ባንክን ጨምሮ በሌሎች ድርጅቶች በልማት ምጣኔ ባለሙያነት ከ30 ዓመታት በላይ የሰሩት ዶክተር አክሎግ ቢራራ በከፋ ድርቅ መሃል የኢትዮጵያ ምጣኔ ሀብት በ6.5 ወይም መንግስቱ እንደሚለው በሁለት ዲጂት አደገ የሚለው ቀመር ፈጽሞ ከምጣኔ ሀብት ጸባይና ጥናት ጋር የሚጻረር ከእውነታ የራቀ ጉዳይ ነው ይላሉ። አክለውም ገበያና ምጣኔ ሀብት ግርግር አይወድም ሲሉ ተጽዕኖውን ተንትነዋል።
ባለፈው ዓመት በጣም ከፍተኛ ድርቅ ስላለ ወደ 18 ሚሊዮን የሚሆኑ ወገኖቻችን በረሃብ ይሰቃያሉ የሚል ነበረ እና የአሁኑ ምርት አደገ ቢባልም እንዴት አድርጎ ያንን ክፍተት ሊያሟላ እንደቻለና እድገቱ እመርታዊ እንደሆነ ሊገባኝ አልቻለም። አንደኛ ኢትዮጵያ በተከታታይ እድገቱ ሪሊ እምብዛም አብዛኛውን ሕዝብ ተጠቃሚ መሆኑን አያሳይም የሚለው ነው። የሂውማን ዲቨሎፕመንት ኢንዴክስ የሰብአዊ መብት እድገት የሚለው ኢትዮጵያ አሁንም ከ188 ሀገሮች 174ኛ ናት ይላል። እና ይሄ ብቻ አይደለም፣ በመሬት ላይ የሚታየው ሁኔታ ምንድን ነው የሚለውን ይጠይቅና 28 ሚሊዮን የሚሆኑ ኢትዮጵያውያን ፍጹም በሆነ በድህነት ይኖራሉ ይላል። 40% የሚሆኑ ከ5 ዓመት እድሜ በታች ያሉ ህጻናት ምግብ ስለማያገኙ እድገታቸው ተጎድቷል ይላል። አንደኛ የግል ክፍሉ ኢትዮጵያ ውስጥ ታፍኗል። የግሉ ክፍሉ ካላደገ በምንም አይነት መሰረታዊ የሆነ ለውጥ ለመካሄድ አይችልም የሚል ነው ዘገባ ያለው። ሁለተኛ ያቀረበው ምንድነው የሰብአዊ መብቶች በሚታፈንበት ጊዜ እድገት አይኖርም ማለት ነው። እንቅስቃሴ ኢኮኖሚ እንቅስቃሴ ሊካሄድ አይችልም ማለት ነው። በወጣቶች በኩል ያለውን ዘገባ ሲያሳይ ወጣቱ ትውልድ የሚፈልገው የስራ አይነት ሊገኝ አልተቻለም ይላል።
በኢትዮጵያ የምጣኔ ሀብት ፖሊሲዎች በተለይ በግብርናና የአርብቶ አደር ምጣኔ ዙሪያ መጽሐፍ ያሳተሙት የምጣኔ ሀብት ባለሙያ ዶክተር ደምስ ጫን ያለው ከአዲስ አበባ የተለየ አስተሳሰብ አላቸው። የኢትዮጵያ ምጣኔ ተጽዕኖዎቹን ተቋቁሞ ለማደግ ችሏል የሚል
በዚህ የኢኮኖሚ እድገት በተለይ ግብርናው በኤልሚኖ ወይም በዚህ በአየር ለውጥ ምክንያት በከፍተኛ በተመታበት ወቅት አውንታዊ የሆነ ፖዘቲቭ የሆነ እድገት ግብርናው አሳይ አነት ቢሉ በዚህ በአየር ንብረት ለውጥ ምክንያት። ሁለተኛ ኦቨርኦል ኢኮኖሚው 6% እያደገ ነው። ይሄ ማለት ለተከታታይ አመታት የተዘረጉት ፖሊሲዎችና ስትራቴጂዎች እንዲድ ለውጥ ያመጡልናል። ብዙም ባይሆን በኢኮኖሚ መዋቅራዊ ሽግግር እየተደረገናል።
በነሐሴ ወር የኢትዮጵያ ማዕከላዊ ስታቲስቲክስ ባለስልጣን ይፋ ባደረገው መረጃ የግብርና ምርት በአጠቃላይ ወደ 3% በሚጠጋ መጨመሩን አስታውቋል። ኢትዮጵያ ወደ ቀጣዩ የአውሮፓውያን ዘመን 2017 በአስቸኳይ ጊዜ አዋጅ ትሸጋገራለች። አዋጁ በምጣኔ ሀብት ላይ የሚኖረውን ተጽዕኖ በንግድና ምጣኔ ሀብት ዝግጅት በተከታታይ በምናቀርባቸው ዘገባዎች እንተነትናለን። ለአሜሪካ ድምፅ ሬዲዮ ሄኖክ ሰማእግዜር ነኝ። መልካም አዲስ ዓመት።
አድማጮች፣ ቀጣዩ መደበኛ የማክሰኞ ምሽት ዝግጅት ሐኪሙን ይጠይቁ።
የአእምሮ ጤና የዛሬው የሐኪሙን ይጠይቁ ዝግጅታችን ጉዳይ ነው። አሉላ ከበደ ነው አዘጋጅና አቅራቢው።
ጋነነ ተጨባጭ አልሆነ ይከታተሉኛል የሚል ስጋት በእርግጥ መሰረት ካለው ስጋት ጋር እንዴት ይለያል? ለህመምነት የሚፈረጅበት ሁኔታ ምን ይመስላል? የሚሉትን ጥያቄዎችና በዚህ ደግሞ የተጋነነና ተጨባጭ ያልሆነ ይከታተሉኛል የሚለው ስጋት ውስጥ የሚፈረጁ የተለያዩ አይነቶች አሏቸው። ቤተሰቦችም እንዲህ ያለ ችግር ያለበትን ሰው እንዴት ሊረዱ ይችላሉ? በእርግጥ ሐሰት ነው ወይስ ሰውየው ውስጡ የሚሰማው የሚያሳስበው ጉዳይ ተጨባጭነት አለው ለእኛ ባይኖረው እንኳን? እነኝህ ሁሉ የምንለይበት ተከታታይ ዝግጅት ነው። የስነ አእምሮ ሐኪሙን ዶክተር መስፍን አራያን ጋብዘናል። እንወያያለን። ዶክተር መስፍን አመሰግናለሁ ለጊዜው። አንዳንድ ሰዎች አሉን በሚሏቸው እጅግ የተለዩ ሁኔታዎች ወይንም ነን በሚሉት እጅግ የተለየ ሊባል የሚችል ማንነት ወይም እውቅና ሳቢያ ሌሎች አንዳንዴም ታላላቅ መንግስታትና ተቋማት ጭምር ታዋቂ የስለላ ድርጅቶችን ይጨምራሉ፣ ይከታተሉኛል፣ እያሳደዱኝ ነው የሚሉ ስጋቶችን ያሰማሉ። የተናጥል ሳቢዎቹን ከመመልከታችን አስቀድሞ ተጨባጭ ስጋቶችን እጅግ ከተጋነኑት የስጋት አይነቶች እንዴት መለየት ይቻላል?
ሰዎች መልካም ነገር ይሰራሉ፣ ትልልቅ ግኝትን ያገኛሉ፣ ለትልልቅ ግኝቶቻቸው ደግሞ ጥበቃ ያደርጋሉ። ጥበቃ የሚያደርግ ማዕከል አለ፣ በዛም ይታወቃሉ። እና ታዋቂ ሰዎች ሁልጊዜ መቼም መጠነኛ የሆነ ስጋት አይኖራቸውም ማለት አይቻልም። አንዳንድ ጊዜ ታዲያ ሰዎች ከዚህ የበለጠ ያስቡና ከዚህ የበለጠ ያገኙ ይመስላቸውና ከዚህ የበለጠ ጥልቅ የሆነ እሳቤ ውስጥ ይገቡና ጭንቀታቸው ወይም ስጋታቸው ደግሞ ከሌላው ግኝት ካገኘው በዚያው ልክ እውቅና ካገኘው የበለጠ ደግሞ ስጋት ውስጥ ይገባሉ። እንግዲህ ምን ማለት ነው? ወደ ሕክምናው ገለጻ ከመግባቴ በፊት ብዬ ነው እንዳልኩት፣ ሰው ይደክማል፣ የድካሙን ያገኛል። ሰው ይደክማል፣ የድካሙን አያገኝም። እና ሳይደክምም ደግሞ ወይም ደክሞም ደግሞ ከመጠን በላይ ያገኘና የደረሰ የሚመስልበት እሳቤ ውስጥ የሚገባበትም ሁኔታ ይኖራል። እና አሁን እነኝን ሁለት ጥያቄዎች ሳይ ከፍተኛ እውቅና እንዳገኙና እውቅናቸውም አልፎ ተርፎ ለችግር እንደዳረጋቸው ወይም ሀብታቸው ለችግር እንደዳረጋቸው እየነገሩ ነው ያሉት። እና እንግዲህ ከፍተኛ እውቅና ያላቸው ሰዎች ለእውቅናቸው የሚችላቸው ድጋፎች ይኖራሉ እና ከበሬታም ይኖራል። አሁን አንደኛው የተናገሩት ትልቅ ግኝት አላቸው፣ ነገር ግን በዛ ግኝታቸው ምክንያት እየተከታተሏቸው እንደሆኑ ነው ያገኙት ነገር ምንድን ነው የሚለው ነገር አንዱ ነው። ማንን የሚጎዳ ማንን የሚጠቅም የሚለው ሌላው ነው። ከዚያ በላይ እና ከዚያ በተጋነን ሁኔታ ግን የሚያጋጥሙ ነገሮች አሉ። በተለይ በአእምሮ ሕክምና ሙያ፣ በስነ ልቦና ሙያ ውስጥ ላለን ሰዎች በየጊዜው የሚያጋጥሙ እውነቶች አሉ። ከዚሁም ውስጥ አንዱ እንግዲህ ስለ ራስ ያለው እሳቤ ከመጠን በላይ ካሰብነው በላይ መጋነን እና ያ መጋነኑ ደግሞ ሁሉም ሰዎች አካባቢ ያለው ሁሉ ትኩረት ሰጥቶት እኛን ከፍተኛ ጫና ውስጥ ያስገባናል ብለን የምንጨናነቅበት ሁኔታ ውስጥ እንገባለን።
ዶክተር መስፍን፣ እነኚህ ስጋቶች መቼ ነው እንደ ችግር የተዛባ አስተሳሰብ ውጤት ተደርገው የሚወሰዱት እና የሌሎችን እገዛ የሚሹት?
ይሄ ራሱን የቻለ እገዛ የሚያስፈልገው አይነት ነው። አንደኛ ስለኛ ያለው ሁኔታ ከመጠን በላይ ተጋኗል። እኛን ከሌሎች በአካባቢያችን ካሉ ሁሉ በላይ አድርገን እያየን ነው። እንደምናውቀው ደግሞ ሳይንሱም በፈለግ ነው በማንኛውም እውቀት ላይ የገነኑ ሰዎች ስናይ ከዚያው ከአካባቢያቸው ርቀው አይደለም፣ እዚያው አብረው እየኖሩ አብረው እየበሉ ከዚያው ከህብረተሰቡ እየተማሩ ነው እያደጉ ነው ወደ ላይ የሚሄዱት። ነገር ግን አንዳንድ የሳቤው ወደ ተጋነነ ቦታ በሚወስድበት ጊዜ ግን እነኝህን ሁሉ አልፈን ለብቻችን ወደምንሳፈፉበት ደረጃ እንደርስና ከዚያ ውስጥ እንግዲህ አካባቢያችን ሁሉ መጠርጠር እንጀምራለን። አካባቢ ሁሉ ይመለከተናል፣ አካባቢ ሁሉ ሊጎዳን የሚጥር ይመስለናል። እና ያንን ደግሞ ማረጋገጫ ነገር እናያለን። ለምሳሌ በእንደዚህ አይነት ጥርጣሬ በምንሄድበት ጊዜ ሰው ሁሉ እየተገላመጠ የሚያይን ይመስለናል። ሬዲዮ በሚከፈትበት ጊዜ፣ ቴሌቪዥን በሚከፈትበት ጊዜ ሁሉም በአጠቃላይ ብቻ በእኛ ላይ ትኩረት ሰጥቶ የሚያወራ የሚያሳይ የሚገልጽ ይመስለናል። እና ዩኒፎርም የለበሰም ሆነ ወይም ደግሞ መለዮ የለበሰም ሆነ ያደረገም ሆነ ያላደረገው ሁሉ ትኩረቱን ወደ እኛ የሚያደርግ በሚመስለን ጊዜ እንግዲህ ራሳችን ወደ መከላከል እንሄዳለን። ራሳችን መከላከል ማለት እንግዲህ ወይ በር ዘግቶ መቀመጥ ነው፣ አለበለዚያ ደግሞ ሊጎዱን ይችላሉ የምንላቸውን አካላት በህግም ሆነ በህጋዊ ባለሆንም መንገድ ወደ መፋረዱ እንሄዳለን። እንግዲህ ይሄ በአጠቃላይ የአመለካከት የእሳቤ መዛባት ይባላል። እንዲህ አይነቱ የተለመደ ነው። በተለይ ቅድም እንዳልኩት ለየት ባለ ሁኔታ ችግሮች የሚደርሱበት ጊዜ ይለመዳሉ። ሰውዬ ምናልባትም ተመራማሪ ሊሆን ይችላሉ። ታዲያ ተመራማሪም ከሆኑ ጥሩ ነገር አግኝቻለሁም ካሉ መልካሙ ነገር ለእሳቸው የሚመስለኝ ማድረግም ያለባቸው በጣም ከሚወዷቸው ከቅርቦቻቸው ሰዎች ጋር ያንን መወያየት ነው። የሚያምኗቸው ሰዎች አንድ ሁለት ወይም ሶስት ወይም ከዛ በላይ ላይጠፉ ይችላሉ እና ከእነሱ ጋር ተወያይቶ ይሄ ነገር በትክክል እያሰቡት ያለው እየተመራመሩበት ያለው ጭንቀት በጣም ተጋኖ ያመጣባቸው ውጥረት ነው ወይንስ የሚለውን ነገር መፍትሄ ሊያገኙ የሚችሉት ከራሳቸው ቅርቦቻቸው ሰዎች ጋር ከተወያዩ በኋላ እንዲህ አይነት ሙያ ካለው ጋር ሰው ጋር በደንብ ተወያይቶ ወደ መፍትሄው ሲመጡ ነው። ልክ ለምሳሌ ብዙ ሀብት አለኝ፣ ብዙ ሀብቴን ሊዘርፉ ወይም እኔን ችግር ላይ ሊጥሩ ሰዎች ይከታተሉኛል የሚሉት ላይ እውነትነት የለውም ማለት አይቻልም። ነገር ግን ለከፍተኛ ጭንቀት ስለዳረጋቸው እንዲሁ እሳቸውም የተወሰኑ ሰዎች ካሏቸው በተለይ ደግሞ እዚህ ከፍተኛ የሆኑ ባለሙያዎች ዘንድ ሄደው ይህንን ምክር ምክንያቱም ሁልጊዜ ባለሙያ የተገልጋዩን ወይም የምክር ጥያቄውን ምስጢር የሚጠብቅ ነው በከፍተኛ ሁኔታ እና በሱ ሁኔታ ስናየው እኔ ባገኘሁት ምክንያት ሰዎች ይከታተሉኛል፣ ሊጎዱኝ ይፈልጋሉ፣ ሊያጠቁኝ ይፈልጋሉ ይችላሉ የሚለው ነገር ትክክለኛ ነው በሰውየው
አስተሳሰብ
ስናየው።
ዶክተር መስፍን፣ እነኚህን በአእምሮ የጤና ሁከትነት የሚፈረጁ እሳቤዎች አይነትና ምንነት ያስረዱን። በተለይ በአእምሮ ሕክምናው ተለይተው የሚታወቁትን የተጋነኑ ወይም መሰረት የለሽ ይከታተሉኛል ስጋት አይነቶች ብንመለከት። አድማጮች፣ ለዛሬ ሰዓቱ እዚህ ላይ ያብቃ እንጂ ውይይቱ አልተቋጨም። በሚቀጥለው ሳምንት እንመለሳለን። ዶክተር መስፍን አርአያን ለሙያዊ ትንታኔያቸው ለጊዜያቸው አመሰግናለሁ። ዜርስ
ክቡራትና ክቡራን፣ ዝግጅታችን ተጠናቀቀ።
በምሽቱ ፕሮግራም ዋና አዘጋጅ በአዳነች ፍስሐዬና በሌሎችም ባልደረቦቻችን ስም የምንሰናበታችሁ ቆንጅት ታዬና
እኔም ሰሎሞን አባተንን በዚህ በዛሬ ማክሰኞ ታህሳስ 18 ዝግጅታችን አብራችሁን ስለቆያችሁ እናመሰግናለን።
ቀጥሎ የትግርኛ ቋንቋ ስርጭት ይቀርባል። በእኛ በኩል ሰላም፣ ደህና እደሩ። The Voice of America.